ከፍርድ መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በእንግሊዝኛ መጥሪያ የተደረሰውን የሀፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ በክፍል 1 ጀምረነው የነበረውን የዋልድባን ገዳም በሚመለከት የተደረገውን ቃለ ምልልስ እናሰማለን።
ስሜ መላከ ሰላም ቆሞስ አባይለ ገብርኤል ተነቀባላለሁ። እና እንግዲህ ይሄን የዋልድባ ገዳም ወይ ደሞ ከዋልድባ ንፋደክ ማህበር ጋራ በመተባበር አብሬያቸው ተሳራ እንግዲህ ወደ አራተኛ አራት አመት ይሆናል። ይሄን ገዳሙን በመጀመሪያ ጊዜ ብዙ ጊዜ ባልተመጠጠም አይቻለሁ አውቃለሁ። እና ያው እኔም የገዳም መነኩሴ ነኝ። ለነገሩ እኔ የገዳም ወደ ምስራቅ ሐረርጌ ምዕራብ ሐረርጌ አሰፈሪ ማለት ደሜስ ወረዳ በአሰቦት ተራራ ላይ የሚገኝ ያው ነው ሳሙኤል ገዳም እዛ ነኝ። እና ስለዚህ እንደውም የዋልድባ ገዳምና የአሰቦት ገዳም የወንድማማቾች አንድነት አለን። ከዋልድባ አባቶች ሲመጡ አሰቦት ገዳም ነው የሚመጡት እኛ ጋር፣ እኛም ደግሞ እዛ ሲሄድ ደግሞ ቤታችን ነው ማለት ነው። ስለዚህ ለገዳማት ህብረት፣ ለገዳማት አንድነት፣ በዓላማ አንድ እስከሆን ድረስ ስለሚመለከተን ለገዳሙ እንቆረቆራለን። ለገዳሙ አስፈላጊውን ነገር ሁሉ እናደርጋለን።
ዋልድባ በኢትዮጵያ ውስጥ ካሉት ታላላቅ ገዳማቶች አንዱ እና ብዙ ቅዱሳን ያሉበት ብዙ ሰው የተሰወሩ ለዓለም ለሀገር የሚጸልዩ አባቶች ያሉበት ቅዱስ ገዳም ነው። ገዳሙ እንግዲህ እንደሚታወቀው በሰሜን ኢትዮጵያ ለረጅም ጊዜ ሀገራችን ላለው ለቤተክርስቲያን የቤተክርስቲያን አባቶች መነኮሳት በቦታው በበዓት በጾም በጸሎት ተወስነው ፈጣሪያቸውን የሚያገለግሉበት ስፍራ፣ ለቤተክርስቲያንም ደግሞ የሚሆኑ መምህራን፣ ጳጳሳት፣ ኤጲስቆጶሳት የሚወጡበት እና ትልቅ እና የተከበረ ገዳም ነው። ያው ይሁንና እንደምናውቀው በዚህ ባሳለፍነው 27 ዓመት የግፍ ጡጫ ከተጣለበት ወይ ደግሞ መከራ ቀንበር ከወደቀበት አንዱ ገዳም እሱ ነው። ያንን ገዳም ለማጥፋት ብዙ ጥረት በውስጡ ተደርጓል። እንደሚታወቀው መነኮሳት ሳይመስሉ መነኮሳት በመምሰል ገዳም ውስጥ ገብተው በመሰለል የተቀደሰውን ስፍራ በማርከስ ብዙ ተንኮላዊ ስራ ሲሰራ ቆይቶ ያው በመጨረሻ በአሁኑ ሰዓት ገዳሙን ያው የመንጠቅ ያህል ገዳሙ ድምጽ የለውም። በሀገር ውስጥ ባለው ሲኖዶስ ቀርቦ አቤቱታ ቢያቀርቡም አድማጭ ተመልካች በማጣት ገዳሙ በከባድ ችግር ላይ ነው ያለው። ፈተና አለ። ይሁንና አባቶች ያንን ፈተና ለፈጣሪ ሁሉን ቻይ ለሆነው ለሁሉ መልስ ለሚሰጠው አምላክ እየጮሁ ተጋድሏቸውን ቀጥለዋል። በአታቸውን ለቀው የወጡም የተሰደዱ መነኮሳት አሉ። ቀሪዎቹም ደግሞ በሞትና በህይወት መካከል ያው እንዳሉ ነው እንግዲህ የሚታወቀው በአሁኑ ሰዓት ይሄ ነው። ያው እንግዲህ የገዳሙን ችግር የምናሳውቀው በዚህ በሰሜን አሜሪካ እንግዲህ ያለው ምንድነው ሴብ ዋልድባ የሚባል ይሄን ገዳም የሚረዳ ማህበር አለ። በዚህ በማህበር አማካኝነት የገዳሙን ችግር ለደጋግ ክርስቲያኖች ለደጋግ ሰዎች በመንገር ከነዛ ከሰዎች ደግሞ የሚገኘው አቅማቸው የፈቀደው ለገዳሙ ድጋፍ እንዲያደርጉ እርዳታ እንዲያደርጉ በችግር ላይ መሆኑን አበክረን በመግለጽ እኔም እንኳን ካየሁበት እንግዲህ ለአራት አመት ጊዜ በአራት አመት እኔ ያየሁት በራሴ ደረስኩበት ይሄን አገልግሎት ደጋግ ሰዎች እየተነገረ የገዳሙ ችግር እያስረዳን ለሴቶቹ ገዳምም ለሰቋር ኪዳነ ምሕረት እንዲሁም ለዋናውም ለትልቁ ገዳምም ብዙ እርዳታዎች ገዳሙን ያለውን ነገር ለማቋቋም እርዳታውን ራሱ ማድረስ በጣም ከባድ ፈተና ነው። ያን ሁሉ ተቋቁመን እንግዲህ ሽግሩን ህዝቡ አውቋል። ማህበሩ ይሄ የዋልድባ መታደግ ማህበር በሰፊው በዚህ በአሜሪካ ውስጥ ይንቀሳቀሳል። በመንግስት ያው ያለፈው ስርዓት መንበረ ስልጣኑን ተቆናጠው የነበሩ ሰዎች ያው ገዳሙን በማጥፋት ያንበሳውን ድርሻ እየሰሩ ያሉ እነሱ ናቸው። እንግዲህ አገር መጠበቅ፣ ታሪክ መጠበቅ፣ ቅርስ መጠበቅ፣ ሃይማኖት መጠበቅ፣ ህዝቡ አንድነቱን፣ ሃይማኖቱን፣ ገዳማት ለኢትዮጵያ ብሎም ገዳማት ለራሳችን ብቻ ሳይሆን ለህዝቡ ለሀገሪቱ የሚያበረክቱ ትልቅ አስተዋጽኦ አለ። እንግዲህ ይሄን አስተዋጽኦ ስለተከለለባቸው እነሱ ይሄን ይደግፋሉ። ይሄን እነሱ እንደውም በአጥፊነት ደረጃ ነው እንግዲህ አቤት እያልን ለክርስቶስ እየተነገረላቸው ያለው ያ ነው። በቤተ ክህነቱን በኩል ብዙ በእውነቱ እንግዲህ እኔ እስከማውቀው ድረስ የጎላና የተጨበጠ ነገር ይሄ ተደርጓል ተብሎ እኔ ምላሽ ይሰጥ አላየውም አልሰማውም። በእውነት ይሄ ያለ ነገር ነው። የገዳሙ የበላይ ጠባቂው እውነት ነው። ጳጳሳት የወጡት ከዛ ነው ብለናል። መነኮሳት ከዛ ከገዳሙ ነው የወጡት ብለናል። እንግዲህ የገዳሙ ኃላፊ አባት ዋናው ሁሉ ነገር አድራጊው ያው ማለት መንበረ ፓትርያርኩ ወይ ደግሞ ቅዱስ ሲኖዶስ ነው። ግን እንግዲህ ያው እንደምናየው ለ27 አመት አቅመ ቢስ ሆኖ ነው የቆየው። አሁን እንግዲህ ወደፊት ደግሞ የተሻለ ነገር ካለ ምናየው ነው።
ጠቅላይ ሚኒስትር አብይ አህመድ ከመጣ በኋላ ነገሮች ተቀይረዋል ይላሉና ለጠቅላይ ሚኒስትሩ ተፈጥሬ ደብዳቤ አስገብታችኋለሁ?
ያው አሁን መልሼ እንዳልኩት ነውና ብዙ የስራቱ ለውጥ አለ ተብሎ ቢባልም እንደው ለአመርቂነት ይሄ ነው የሚባል የተጨበጠ ነገር አልሰማንም። በእርግጥ ብንሰማ በጣም ደስተኞች ነን እንፈልጋለን። ደብዳቤ መጻፍ ብቻ በቂም አይደለም። ምክንያቱም የገዳማቱ ጉዳት በምስራቁም በምዕራቡም ያሉ በሁሉም ገዳማት ጉዳታቸው ሰሚ አልባ መሆናቸው እሙን ነው የተረጋገጠ ነው። እና ከሰሙና ካደረጉ ደስ ይለናል። ግን ውጤቱ ገና ነው። የኢትዮጵያ ሁሉንም ገዳማት አስፈላጊያቸው የሚሆነውን ነገር ወይም ለገዳሙም የሆነውን ነገር ድጋፍ ማድረግ በገንዘብ በእውቀት በሐሳብ በማቴሪያል በሚቻለው ነገር ሁሉ ህዝቡ ድጋፍ ማድረግ አለበት። ምክንያቱም ያለ ህዝቡ ድጋፍ ደጋፊ ስለሌለው ኋላ ለብዙ ዘመን አባቶቻችን ለዚህ ትውልድ የሚሆን ቋጥረው አክብረው አስከብረው ጠብቀው አስጠብቀው የቆዩት ብዙ ቅርሶችን መተላለፍ እንዲቻል እያንዳንዳችን የኦርቶዶክስ እምነት ተከታዮች ሆነን ቅድም ዳ በገንዘብ በማቴሪያል በእውቀት ማጠቃለያ አቅም ለፈቀደ ሁሉ የበኩላቸውን ድጋፍና እርዳታ እንዲያደርጉ ነው የምንፈልገው። የምንጠይቀው ይሄን ነው እየጠየቅን ያለ ነው።
የስኳር ፋብሪካው በዋልድባ ይቋቋማል የሚባል ነገር አለ። አብዛኞቹ ምዕመናንም የዚህ የስኳር ፋብሪካ መቋቋም ምንድነው የዋልድባ ገዳምን እጣ ፈንታ ይወስናል ማለትም የመኖርና ያለመኖሩን ይወስናል ይላሉ። እና እርሶ በዚህ ላይ ምን ይላሉ? ምን ማድረግ እንችላለን? ከህዝበ ክርስቲያኑ ምን ይጠበቃል? ከኢትዮጵያዊው ምክንያቱም ዋልድባ ብዙ መናንያን ያሉበት የነበሩበት ቦታ ነውና ምን እንጠብቅ?
ባውራቱ ይሄን ስኳር የሚባለውን ፋብሪካ ወይ ደግሞ ስኳር እናመርታለን ብለው ተነሳስተው እዛ ቦታ ሄደው አንደኛ ኢትዮጵያ ሰፊ አውራጃ ሰፊ ቦታዎች ሰፊ ውሃ ገብ የሆኑ ቦታዎች ሞልተዋል። ምናልባት እንደው ሌላ ነገር ከመፈለግ እንደው ገዳሙን ለማጥፋት ካልሆነ በስተቀር ሁሉ የተዘጋጀ ቦታ ስፍራና ዋናው እኮ የጸቡን መነሻም የቅሬታችን መነሻም እኮ ይሄንኑ ነው። ይሄንን ቅዱሳን ያሉበትን መንደር የቅዱሳን ሰፈር ብዙ ቅዱሳን ያሉበትን ባህታውያን ያሉበትን ቦታ አትመንጥሩ፣ የቅዱሳንን አጽም አታፍልሱ፣ ቅዱሳን የሚጸልዩበትን ቦታ አታሳጡ፣ ተገቢም አይደለም ነው የገዳሙ ቁዋሜ እኮ ሌላ አይደለም ገዳሙ እንግዲህ ለስም ከስምንት ወይ ከአንድ ሺህ አመት በላይ አስከብሮት የኖረት ቦታ ላይ ሄዶ እርሻ አቋቁማል ብሎ መናገር በራሱ በእውነቱ በእግዚአብሔር በሰውም ትዕቢት ነው ትዕቢት ነው በእውነቱ እኛ ፍጻሜ ያገኛል የሚል እምነት የለም እያገኘም አይደለም እኛ ያየነው 15 ስኳር ፋብሪካ እናቋቁማል ግን አንዱ ተቋቁሞ ያው ሲወራ ነው የምናየው ባይብል በዛ ቦታ ላይ ደግሞ ያ ቦታ ቅዱስ ነው የቅዱሳን ሰፈር ነው እዛ ቦታ ላይ ከተማ ሊከተም መንደር ሊመነደር ሰዎች ሊሰበሰቡበት አይገባም አይጠቀሙም በእውነት ገብተን እናድርግም ቢሉ በእውነት እርግጠኛ ሆነን በእግዚአብሔር ተስፋ የምናደርገው ነገር ይሆናል የሚል እምነት የለም ይልቅየ እንደውም ንስሐ ገብተው እጃቸውን ሰብስበው አርቅ ቅዱሳኑ የሚጸልዩበትን ቦታቸውን ስፍራቸውን ይመልሱላቸው ከገዳሙ ጋራ ጥሩ ግንኙነት ቢያደርጉ በገዳሙ ጸሎት ይጠቀሙ ሀገር ይጠበቅ የቅዱሳን ክብር ይጠበቅ ለሁላችንም ይጠቅም ነው እዚህ ላይ ማንም አሸናፊ ወይም ተሸናፊ የለም እና በጥሩ አይምሮ እንዲያውቅ ነው እኛ የምንፈልገው
አባታችን በመጨረሻ የሚያስተላልፉት መልእክት ካለ
ጥሩ ነው እንግዲህ በእውነት እኔ መጨረሻ የምናገረው ያው ቀደም እንዳልኩት ገዳሙ ራሱ የቻለ ዌብሳይት አለው አድራሽ አለን ከዛ በገዳሙ አድራሻ ቀደም እንዳልኩት ማቴሪያሉን ገንዘብን ሌሎችን ሁሉ ነገር ማድረግ ይገባና ምክንያቱም ኢትዮጵያ ውስጥ በአሁኑ ሰዓት በዚህ በ27 አመት መንፈሳዊ ዝለት እና መፍዘዝ አጋጥሞናል ይሄ እርግጥ ነው በቃ ሁሉ ሰው ለምን ዶና አናውቅም በጣም እንድንፈዝ ሆኗል ስለዚህ መንጻፍ ይገባናል ዋልድባም ብቻም ሳይሆን ሌሎችም ገዳማት አሉ በጣም እጅግ አስደናቂ ሆኑ ብዙ መነኮሳት በሚሊዮን የሚቆጠር ቅርስ ይዘው የሚራቡ የሚጠሙ እነሱን እዛ ቦታ ላይ እንዲቆዩ ማድረግ መደገፍ የኛ አሁን ያለው የዚህ ትውልድ ኃላፊነት ነው ምክንያቱም እነዛ ሰዎች ከዛ ከቦታ ላይ ከሌሉ ከገዳሙ ውስጥ ከሌሉ ገዳሙ ውስጥ ያሉት ንብረቶች ኢትዮጵያ የምትባለውን ሀገር እንደ ሀገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትባለውን ደግሞ እንደ ሃይማኖት ማስረጃ አሻራ ማረጋገጫ ገዳማት ናቸው በአሁኑ ሰዓት ስለ ገዳማ ስናወራ ብዙ ሰዎች እንደው የሆነ ነገር እንደው የተከለለባቸውና የሆነ ነገር እስከሚመስላቸው ድረስ ነው ያለው ምክንያቱም በሌሎች ነገሮች ደንዝዘናል ስለዚህ ገዳማት ሊታዩ ይገባል ነዋልድባ ለደብረ ሊባኖስ አሉ ለዝቋላ አሉ ናሰቦታ አሉ ሌሎችን በቃላት ከ2000 በላይ ገዳማት አሉ ኢትዮጵያ ውስጥ እነዚህ ሁሉ ልንደግፍ ያስፈልጋል በሄራል ደግሞ ትልቁ ችግር የደረሰበት ያው ሁሉም ደርሶባቸዋል የዋልድባ ገዳም ደግሞ በኦፊሴል ለነኮሳት ታስረው በፌሮ ተዘቅዝቀው ሲገረፉ ሲደበደቡበት የነበረ ገዳም ይሄ በግልጽ የሆነ ነገር ነው እንጂ እኛ ድብቅ አይደለም ስለዚህ ሁላችሁ ይሄንን ኃላፊነት ወስዳችሁ ለገዳሙ አድራሻውን ለመውሰድ ለምትፈልጉ ለዛ ነገር ማድረግ ማለት ገዳሙን እንዲቀጥል እንዲቆይ ማድረግ ኃላፊነት ነው ብዬ ነው ማሳስበው ለዚህ ደግሞ እግዚአብሔር ዳር ጋር ይባርካችሁ እግዚአብሔር ይቀጥላችሁ
ከፋይ ከርሞቶ ምንም ቢታክቶ ከፋይ ከርሞቶ ምንም ቢታክቶ ምን ቢሰነብቱ ሞት ይዳል ተምሮን ያነባል ስንልም ከፋይ ከርሞቶ ሞት ይዳል ተምሮን ያነባል ስንልም እንኳን ሊያነብና እንኳን ያነብናን ገና ያግዛል ከፋይ ከርሞቶ እህል ታማላሉን በግሬ ልገስግስ ከፋይ ከርሞቶ እህል ታማላሉን በግሬ ልገስግስ እሞት የለውም ወይ እሞት የለውም ወይ በቅሎም አስኪደርስ ከፋይ ከርሞቶ እኔን መስሎኝ ነበር ድሃ ነው ደካሚ ለካስ ሁሉም ኖሯል ለካስ ሁሉም ኖሯል አፈር ተሸካሚ ከፋይ ከርሞቶ በሉ እናንተም ሂዱን እኛም ወደዚያው ነው ከፋይ ከርሞቶ በሉ እናንተም ሂዱን እኛም ወደዚያው ነው ወጥሮ መንገደኛ ፊትና ኋላ ነው ከጣን ካረሙቱ ለሳሪው ለመስጠት አፈሩን ይዣለሁ ከጣን ካረሙቱ ለሳሪው ለመስጠት አፈሩን ይዣለሁ ገላፈር መሆኑን ተረድቻለሁ ከጣን ካረሙቱ እኔ ፍረድ ቢሉኝ ሞት በደለኛ ነው ከጣን ካረሙቱ እኔ ፍረድ ቢሉኝ ሞት በደለኛ ነው አንድ ሰው ለምስል ቢቀንስም ከጣን ካረሙቱ ሞት ይቀር ይላሉን ሞት ይቀር አልወድም ከጣን ካረሙቱ ሞት ይቀር ይላሉን ሞት ይቀር አልወድም ድንጋዩም አፈሩም ድንጋዩም ከሰው ፊት አይከብድም ከጣን ካረሙቱ ያጅ ተሳፋሪም ሰዎች ከሆናችሁ ከጣን ካረሙቱ ያጅ ተሳፋሪም ሰዎች ከሆናችሁ አረ ለመቼው ቀን ቤት ትሰራላችሁ ከጣን ካረሙቱ ረጋቱኝ ብለህ ምድር አትቆጣም ከጣን ካረሙቱ ረጋቱኝ ብለህ ምድር አትቆጣም ይኩሉ ያንተ ነው ሸማውን ቢያነጣም ከጣን ካረሙቱ ያቆናት ቀሳ ውስጥ ደብተሮች በሙሉን ከጣን ካረሙቱ ያቆናት ቀሳ ውስጥ ደብተሮች በሙሉን ለመቀደስ ሲሉን መካን ይወዳሉ ከጣን ካረሙቱን ምንም ቢታክቱ እንዲሰነብቱ ከጣን ካረሙቱ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 6 ምዕራፍ 8 የበየነ ታክቲክ። በየነ ከጸጋዬ ኮሚቴ መረጃ አግኝቷል። አነጋጋሪ የሆነው ይህን ነገር እንዴት ሊያገኝ ቻለ የሚለው ነው። በየነ ኮሚቴ ውስጥ ካለ አንድ ግለሰብ ጋር የተጠበቀ ግንኙነት ከሌለው በስተቀር ስውር ከሆነው ከጠጋይ ኮሚቴ ትክክለኛ መረጃ አያገኝም ነበር። ለግድያ ተፈልገሃል። በየነ የጌታቸው አበበ ዱላ ጥብቅ ጓደኛ ነው። አብረው ነው የሚውሉት። ምሽትም እንደዚሁ። የጠጋይ ኮሚቴ በብሔራዊ ቡድን ዙሪያ ማጣራት ሲጀምር ጌታቸው አበበ ኢሃፓ ነው በሚል መረጃ እንዳገኙ አሳውቀዋል። ጌታቸው ከኤርትራ ከተመረጡት ተጫዋቾች ጋር ክፍል ዘግቶ በመንግስት ላይ ይዶልታል፣ ሌሎችን ተጫዋቾች ይመለምላል በሚል ማጣራት እየተደረገበት ነው። ጌታቸው ስለዚህ ምንም የሚያውቀው ጉዳይ የለም። የጸጋይ ኮሚቴ ማጣራት አድርጎ እርምጃ ከሚወስድባቸው ውስጥ ስሙ አለበት ብሎ በየነ መረጃ አግኝቷል። ይህን ነገር እንደተማ ለጌታቸው ጥብቅ ምስጢር አጫውታለሁ ስላለው በቀጠሮ መጠጥ ቤት ተሰይመዋል። ጌታቸው ጉዳዩን ለማወቅ ፈልጎ ንገረኝ አለው። የቱን? በጥብቅ ለምን እንደፈለግከኝ? ያንተ ነገር ያሰጋኛል። እኔ ምን ሆኜ? የሆነ ቦታ ስምህ ተነስቷል። የት? አንድ ቦታ። በምን? በክፉ ነገር? ምን አደረው? ለግድያ ተፈልግሃል? እኔ? አዎ። ማን ነገረ? ስቀልድ ነው። የበየነ አጀማመር የቀልድ አልነበረም። ግን ሁኔታውን ሲያየውና የጌታቸው ፊት ሲለዋወጥ ጉዳዩ የሚሄድበት አቅጣጫ መጥፎ ነው። ወሬው ተሰምቶ ችግር ሊፈጠር ይችላል። የጨዋታውን አቅጣጫ በመቀየር የቀልድ ለማስመሰል እየጣረ ነው። ጌታቸው አሁን በየነ ያወራው ወሬ የቀልድ እንዳልሆነ ገምቷል። በየነ ከኤርትራ ተጫዋቾች ጋር ጌታቸው ስላለው ግንኙነት በደፈናው ችግር እንዳለበት ነገረው። በርግጥ ጌታቸው ከኤርትራ ለብሔራዊ ቡድን ከተመረጡ ተጫዋቾች ጋር በጣም ይቀራረባል። እነሱ በድፍረቱ በጣም ይወዱታል። በዓል ሱሪ ይሉታል። ጀግና ወንድ ነህ ለማለት ነው። በችሎታውም በጣም ያደንቁታል። ጠቋሚው ጭስ። ጌታቸው በጣም ካርታ መጫወት ይወዳል። አንድ ቀን ዮሐንስ የተባለ ከሐማሴን ከተመረጠ በረኛ ጋር ክፍል ዘግተው ካርታ መጫወት ጀመሩ። በቅድሚያ ዮሐንስ እድል ቀናው። ቆይቶ ግን ድል ለጌታቸው ሆነች። ጨዋታው ተጧጧፈ። ከፍ ያለ ገንዘብ እያስያዙ ሲጫወቱ ዮሐንስ ደሞዙን ጨረሰ። ዮሐንስ ለማስመለስ ብሎ ከጓደኞቹ ተበድሮ ተጫወተና በድጋሚ ተበላ። በነጋታው ልምምድ አልሄድም ብሎ ተኛ። ሲጠየቅ ጌታቸው ይጫወትላችሁ አለ። መበላቱ ቢያናድደውም ሌላ ቀን ብድሩን ለመመለስ ተጫወተ። ግን አልተሳካለትም። ጌታቸውና ከአስመራ የተመረጡ ጓደኞቹ ክፍል ዘግተው ካርታ መጫወታቸውን ትራይ ብለው ተያይዘውታል። እነዚህ በር ዘግተው የሚጫወቱ ልጆች ስማቸው ለጠጋይ ኮሚቴ ተላልፏል። ከአንድ ዓመት በፊት በነጌታቸው ላይ መረጃ ተገኝቷል። የጠጋይ ኮሚቴም ማጣራት የሚያደርገው በዚህ መረጃ ላይ ነው። ከጌታቸው ጋር ካርታ የሚጫወቱት ልጆች ጸረ መንግስት አቋም አላቸው ተብሎ በደህንነቶች በጣም ይፈለጋሉ። ቀስ በቀስ ደህንነቶች እነሱን ለማፈን እየተዘጋጁ ባሉበት ጊዜ ነው ልጆቹ አምልጠው በረሃ የገቡት። ጌታቸው ምንም ውስጥ ባይኖርበትም ከነሱ ጋር ክፍል ውስጥ በር እየቆለፉ በመዋላቸው መንግስት ላይ እየዶለቱ ነው በሚል የሆነ ሰው ጠቁሞበታል። በየነ ደግሞ ጉዳዩን ደርሶበታል። ይህ ነገር ከመከሰቱ ከአንድ ዓመት በፊት ጌታቸው ድንበር አቋርጦ ኬንያ ገባ። ሞምባሳ ወደብ ላይ መርከብ ቆሞ ተመለከተ። ወደ ኖርዌይ የምትሄድ መርከብ ናት። ከጓደኛው ጋር መርከብ ውስጥ ተደብቆ ገባ። መርከቧ ጉዞ ጀመረች። ብዙ ሰዓት በጉዞ ስለቆዩ መርከቧ የሚፈለግበት አገር የደረሰች መሰለው። አውሮፓ እንደሆነ ገምቷል። ሲጋራ ጠማውና ማጨስ ጀመረ። ጭሱ ቅርብ ለነበረው የመርከቡ ሰራተኛ ሸተተው። በጭሱ ጥቆማ ሁለቱም ተያዙ። ስለተያዙ አልከፋቸው አውሮፓ ስለደረሱ ቢያንስ ጥገኝነት ይጠይቃሉ። ሆኖም መርከቧ አውሮፓ አልደረሰችም፣ ገና ታንዛኒያ ነበረች። ሁለቱም ታሰሩና ወደ ኬንያ ተመለሱ። ይታቸውም በመርከብ ውስጥ በመገኘቱ ጥፋተኛ ነህ ተብሎ ፍርድ ቤት ቀርቦ ተወሰነበት። በኳስ ተጫዋችነቱ የሚያውቀው የፖሊስ አባል አፈታው። እዚያ በችግር ላይ ቢቆይም ወደ ኢትዮጵያ ተመለሰ። ጌታቸው ከአገር የወጣው ሥርዓቱን ተቃውሞ ነው በሚል ታርጋ ለጥፈውበት ነበር። ጌታቸው ለምንድን ነው ከአገር የወጣው? ይናገራል። ጀርመን አገር አንድ ክለብ ሊወስደኝ ተነጋገር። የሚመለከተውን ክፍል አሳምኜ በሕጋዊ መንገድ ለመውጣት ተፈቀደልኝ። ከመስሪያ ቤቴም የስንብት ወረቀት ወሰድኩ። ወደ ጀርመን ሊሄድ ሳምንት ሲቀረኝ መንግሥት ከአሁን ሰዓት ጀምሮ ማንም ሰው ከአገር መውጣት አይችልም ስላለ ወደ ጀርመን የመሄድ እድሌ በሩ ተዘጋ። እስራኤል ስለለቀቁ ጀርመን ያለው ክለብ ስለሚጠብቀኝ በኬንያ ድንበር አቋርጬ ሄድ። ዓላማዬ በመርከብ ወደ ሙኒክ ለመጓዝ ነበር። እዚያም ቢሆን ስላልተሳካልኝ ወደ አገሬ ተመለስኩ ይላል። ወደ አዲስ አበባ እንደተመለሰ ብሔራዊ ቡድን ለአስረኛው አፍሪካ ዋንጫ ዝግጅት ጀምሮ ነበር። በአቶ ይድነቃቸው ምክር ጀርመናዊ አሰልጣኝ ጌታቸውን ወደ ቡድኑ ቀላቅሎ ልምምዱን ጀመረ። ከአገር የወጣበት ጉዳይ ምንም በማይገናኝ ሁኔታ የመንግስት ተቃዋሚ ፖለቲከኛ ነው፣ የኢህአፓን ዓላማ በብሔራዊ ቡድን ውስጥ ያራምዳል በሚል ጸጋዬ ኮሚቴ ውስጥ ስሙ ይገኛል። ጌታቸው ይህን አያውቅም፣ በየነ ግን ደርሶበታል። ሁለቱም ቡና ቤት ቁጭ ብለው በሚያወሩበት ሰዓት ቀድም በየነ ለግድያ ተፈልግሃል ብሎ የተነፈሰው ጉዳይ ጌታቸውን ከንክኖታል። መጠጥ በላይ በላዩ ተጨመረ፣ ሞቅታም መጣ። ጌታቸው የቀድሙን ጉዳይ አልቋጨህልኝም አለው። የቱ? ስለ ግድያ ያወራኸው? ለቀልድ ነው አልኩህ። ቀልድ አይደለም። አሁን እሱን ተወውና እንጠጣ። አልተውም። እና ማን የነገረህ? አልነግርህም። ዛሬ ጥርስህ ይረግፋል። ለምን? ካልነገርከኝ አሁን ያልኩትን ነገር አደርጋለሁ። ሞቅታው እየገፋ ሲሄድ ጭቅጭቁን በረታ። ነገሩ ቀልድ ያለመሆኑን ጌታቸው ከበየነ መረጃ አግኝቷል። አሁን የሚፈልገው ይህንን ወሬ ማን እንደነገረው ማወቅ ብቻ ነው። ጌታቸው የበየነን ጆሮ ይዞ ከግድግዳ ጋር አላተመው። ከዚህ በኋላ ምን እንደሚከተል ታውቃለህ? አለው። አውቃለሁ። ማን እንዳወራልህ ንገረኝ። ይገሉኛል፣ አልነግርህም። እኔም እኮ ልገልህ እችላለሁ። አንተ ብትገለኝ ይሻለኛል። ተው ንገረኝ። ያ ጓደኛ የቱ? ገረመው ዘርጋ። እሱን የነገረ? አይደለም። እና አልወደውም። ያንተ ያለ መውደድ ከጉዳዩ ጋር ምን ያገናኘዋል? የእሱ ጦስ ይዞ ይሄዳል። ሁለቱም በጣም ሞቅ ስላላቸው ከጭቅጭቅ በቀር ዋና ጉዳይ ማንሳት አልቻሉም። በየነ መጠጡ ከአቅሙ በላይ ስለሆነ መናገር አቅቶት ጠረጴዛ ላይ ተኛ። ነገሩ በየነን በጣም አስግቶታል። ይህንን ጉዳይ ማንሳት አልፈለገም። ሆኖም ጌታቸውን ማስጠንቀቅ ፈልጓል። እንዳገኘው መረጃ ከሆነ በዚያ በቀውጢ ሰዓት ጌታቸው ላይ እርምጃ ከተወሰደበት በየነ የሚወደውን ጓደኛ በማጣቱ ኃይለኛ ጸጸት ውስጥ ይገባል። ጊዜው ደግሞ ነፃ እርምጃ የሚወሰድበት ወቅት በመሆኑ ያለምንም ምስክርና ማጣራት ሊረሸን ይችላል። ፖለቲካ ውስጥ የገባ ብቻ ሳይሆን በፖለቲካ ስም ቂም በቀልንም የሚወጡበት ጊዜ ነበር። ጌታቸው ደግሞ መጽሐፍ አንባቢና ዕውቀቱም ጠለቅ ያለ በመሆኑ እንዲህ አይነት ሰዎች በወቅቱ የኢህአፓ አቀንቃኝ ይባሉ ስለነበር በጥንቃቄ የሚታዩ ነበሩ። ማታ በየነ መጠጥ ስላሸነፈው መናገር አልቻለም። በነጋታው እንደገና ተገናኙ። ራስ ሆቴል ነው የተቀጣጠሩት። አንድ ጓደኛቸው ቁርስ ጋብዟቸው አብረው ቆዩ። ልጁ ቶሎ ሊሄድ አልቻለም። ጌታቸው ደግሞ ማታ ያልተቋጨውን ጉዳይ አሁን አጣርቶ ማወቅ ይፈልጋል። ከዛሬ ማለፍ የለበትም። ልጁ ጉዳይ አለኝ በሚል በየነን ይዞት ሄደ። ጌታቸው ቀርብ ይለውም ማታ ተገናኙ። ለምንድን ነው ጠዋት ጥለኸኝ ሄድከው? አለው። ልጁ በጣም ስለፈለገኝ ነው። ምንድን ነው ጉዳያችሁ? የግል ጉዳይ ነው። እሱን የነገረህ? ስለምኑ? ስለኔ ግድያ? አይደለም። ባይሆንማ እኔን ጥለህ ከሱ ጋር አትሄድም። እመነኝ፣ እሱ አይደለም። ልጁን ላናግረው ሄጄ? አያውቅም አልኩህ። ማናገር አለብኝ። ሰው ይቅርብህ። ለምን? ምስጢር ይባክናል። በየነ ለጌታቸው የሰውየውን ማንነት ካልነገረው እንደማይለቀው አውቋል። መረጃውን ማን እንደሰጠው ከጠቆመው ደግሞ እነሱ እንደማይለቁት ተረድቷል። ተጠራጥረውኛል። ጌታቸው እሱን ሊያስገድድ የፈለገውን ሰው ማንነት ካወቀ ያለምንም ሁኔታ ሰውየውን ሄዶ እንደሚቀጠቅጥ ያውቃል። በየነ የሰዎቹን ማንነት ላለመናገር ከወሰነ በኋላ ጌቾ አንድ ነገር ልምከርህ አለው። ምን? ካገሩታ ቤት በኩል እንደ በፊቱ በድንበር ውጭ ሄጄ ምን አደርጋለሁ? እዚህ ከመሞት ይሻልሃል። ጉዳዩን ንገረኝና ገድየው እዚሁ ልኖር። ሰውየውን አልነግርህም፣ ይልቅ አብረን እንሂድ። የትም አልሄድም አልኩህ። በየነ ጌታቸውን ብዙ ለመነው። የጸጋዬ ኮሚቴ አጣርቶ ከጨረሰ በኋላ አደገኛ የተባሉትን ስማቸውን ለሚመለከተው ክፍል ያስተላልፋል። የሻለቃ ዮሐንስ ኮሚቴም በሱ በኩል ያጣራውን ይጨምርና እርምጃ ይወሰድባቸዋል። በየነ ከጸጋዬ ኮሚቴ ውስጥ የአንዳንድ ተጠርጣሪዎችን ስም አግኝቷል። ጌታቸው ደግሞ ነገሩ ምንም አላስፈራውም። እሱ አንዳቸውም የፖለቲካ ድርጅት ውስጥ የለበትም። በወቅቱ ብዙ ተወራ። እኔ ግን የማንም ደጋፊም ተቃዋሚም አይደለሁም። በድንበር አቋርጬ የወጣሁት ለሥራ ጉዳይ እንጂ ማንንም ተቃውሜ አይደለም በሚል በአንድ ወቅት ባነጋገርኩት ጊዜ ይህንን ምላሽ ሰጥቶኝ ነበር። ደርግና መለዮ ለባሽ ውስጥ ያሉት ወታደሮች የራሳቸው የፖለቲካ ድርጅት አልነበራቸውም። ታህሳስ 1 ቀን 1968 ዓ.ም ኢትዮጵያ ውስጥ የፖለቲካ ድርጅት ተቋቋመ። መይሶን፣ ወዝሊክ፣ ኢጫት፣ ማሌሪ ይጠቀሳሉ። ወታደሩ በኋላ ሰደድ እስኪመጣ ድርጅት ስለሌለው ወደ እነኚህ የፖለቲካ ፓርቲዎች መጠቃለል ጀመረ። ያፓ ከነዚያ ውጭ ስለነበረ ብዙ መለዮ ለባሾች ወደዚህ ድርጅት እንደገቡ ይነገራል። በየነ የመይሶን አባል ነው። በኋላ ግን ወደ ወዝሊክ ገብቷል። መረጃውን በጸጋዬ ኮሚቴ ውስጥ ከአንድ የመይሶን አባል እንዳገኘ ይታመናል። በየነ ለጌታቸው እኔ እኮ አንተ ንጹህ እንደሆንክ ነግሬያቸዋለሁ አለው። ምን አሉ? ተጠራጥረውኛል። የሰዎቹን ማንነት ብትነግረኝ እኮ እኔ ራሴ ሰዎቹንም አልነግርህም፣ ግን አንተን የሚቀድም አለ። አንተን የሚቀድምህ ማለት ለግድያ ያለቀለት ማን ነው? ገረመው ዘርጋ ነው። እሱ ምን አረገ? የእሱ ጉዳይ ከባድ ነው። ምን አርጓል? አልቆለታል፣ ሰው ተመድቦለታል። ግን ጥፋቱ ይታወቃል። መንግስት ላይ በጣም እየቀሰቀሰ ነው። ደሞም ቀንደኛ ያባ ነው። አንተ ይህን በምን አወቅ? ተመስክሮበታል። ማን የመሰከረው? ጓደኞቹ። ጓደኞቹ ሲባል እነማን ናቸው? አንተም አለህበት እንዴ? ሊሆን ይችላል፣ ግን ለምን ጠየቀኝ? ገረመው ላይ በቅርብ እርምጃ እንደሚወሰድበት በየነ ለጌታቸው አስረግጦ ነግሮታል። ከሱም ጋር እንዳይውል መክሮታል። በሌላ በኩል ገረመውን ሊገል ወይም ሊያስገድድ ኃላፊነቱ የተሰጠው በየነ እንደሆነ ገረመው ይጠረጥራል። በበየነ ታክቲክ ገረመው በጌታቸው ከተገደለ ጌታቸው በጸጋዬ ኮሚቴ ከሚደርስበት ግድያ ይተርፋል። ቲያትሩን በየነ ማቀናበር ጀመረ። ጌታቸው ግን የበየነ ወጥመድ አልገባውም። ዝም ብለህ ትሞታለህ። ጌታቸውና ገረመው በጣም የሚዋደዱ ጓደኛሞች ናቸው። ቀንም ማታም የማይለያዩበት ጊዜ አለ። ብሔራዊ ቡድንም ሲመረጡ አብረው አንድ ክፍል ነው የሚይዙት። ቤተሰብም ናቸው። በየነ ጌታቸውን ባንድ ጉዳይ አሳምኖታል። እንደምንም ብሎ ገረመውን መግደል አለበት። ገረመው በጌታቸው እጅ ከሞተ ጸቡ በጓደኞች መካከል የተደረገ ለማስመሰል ነው። ገረመው በበየነ ወይም በሌላ ሰው እጅ ከሞተ መጀመሪያም ይሐፋ ነው ተብሎ ስለተወራበት ደርግ ወይም መይሶን አስገደለው ለሚባል ስፖርቱ አካባቢ ቁጣ ሊቀሰቅስ ይችላል። ምክንያቱም ገረመው አንደኛ ሰላማዊ ሰልፍ ጠርቷል፣ ሁለተኛ በፌዴሬሽን ተቀጥቷል፣ ሶስተኛ የኢሃፓ ወገናቸው ተብለው በሚገመቱ የዩኒቨርሲቲ ተማሪዎች ጭቁን ስፖርተኛ በሚል ተፈይሟል፣ አራተኛ 10ኛው አፍሪካ ዋንጫ አዲስ አበባ ላይ ሲካሄድ የስፖርት ቤተሰቡን በማሳመጥ ህዝቡ መንግስት ላይ እንዲነሳሳ ግፊት አድርጓል በሚል ተወንጅሏል። በዚያ ላይ የአየር መንገድ ሰራተኛ ነው። መስከረም 12 ቀን 1969 ዓመተ ምህረት ኢሃፓ በጠራው የሥራ ማቆም አድማ ከባንክ ሰራተኞች ጋር ግንባር ቀደም መሪ የነበሩት የአየር መንገድ ሰራተኞች ናቸው። በአየር መንገድ ቡድን ውስጥ ደግሞ ገረሙ ዝነኛና ምርጡ ተጫዋች ነው። ብዙ ደጋፊ አለው። ወታደራዊ መንግስት ደግሞ በአየር መንገድ ሰራተኞች ላይ ጥርስ ነክሷል። ገረመው በራሱ ሰላማዊ ሰልፍ ጠርቷል። ይሄ በሰዎች ዘንድ ስለሚታወቅ አንድ ነገር ቢደርስበት ጥቃቱ ከየትኛው ወገን እንደሆነ ይታወቃል። በጓደኛው ቢገደል ግን የግል ጸብ ተደርጎ ይወሰዳል። ጌታቸው ደግሞ ታዋቂ ስለሆነ ሁለቱ ሟችና ገዳይ ሲሆኑ ጉዳዩ ከፖለቲካ ውጭ ይሆናል። በዚያ ላይ ሁለቱም በጸጋዬ ኮሚቴ ውስጥ ተፈላጊ ናቸው። የግድያውን እቅድ በወጣለት ፕሮግራም ለመጨረስ በየነ ጌታቸውን ያሳምንና ሽጉጥ ሰጥቶ ይልከዋል። ጌታቸው ደግሞ ገረመውን ለጥብቅ ጉዳይ ፈልግሃለሁ ብሎ ቀጠረው። ጌታቸው መሳሪያውን ይዞ መጣ። ገረመውን አገኘው። ሽጉጡን አቀባበለ። ዛሬ የመጨረሻ ቀንህ ነው አለው። ምን አደረው? መጥፎ ሰው ነህ። ምን መጥፎ ነገር ሰራው? ምንም ነገር አትበል፣ ዝም ብለህ ትሞታለህ። ገረመው ፈራ። ጌታቸው ሽጉጡን ግንባሩ ላይ አነጣጥሮ አስተካከለ። መሳሪያ ተጠቅሞ ባያውቅም ብዙ የግድያ ፊልም አይቷል። በዚያ መንገድ ይጨርሰዋል። ገረመው ከጌታቸው ያልጠበቀው ነገር በመሆኑ ከመከላከል ይልቅ ደንግጦ ቆሟል። ለምን ሊገለው እንደፈለገ አልገባውም። የጓደኝነታቸው ፍቅር አሁንም እንዳለ ነው። ከምን ተነስቶ ነው ጌታቸው የሚገለው? በሽርፍራፊ ሰከንድ ገረመው ማሰብ ጀመረ። ከጥቂት ቀናት በፊት በየነ ሊያስገድለው እንደሚፈልግ ገረመው ጭምጭምታ ሰምቷል። ይህ የኢሃፓ ኳስ ተጫዋች በቅርቡ ያልቅለታል በሚል እንደተናገረ ገረመው ወሬ ደርሶታል። ጌታቸውን በየነ በሆነ ነገር አሳምኖት ነው የመጣው። መሳሪያም የሰጠው እሱ ነው ብሎ ገረመው ገመተ። የተገናኙበት ቦታ ጨለም ያለ ሲሆን ሁለቱ መታየት የሚችሉበት ብርሃን አለ። ጌታቸው ከመተኮሱ በፊት ገረመው ይህ ወታደር አለው። ምን እያልክ ነው? እኔ እናንተ እኮ የተማርን ነን። ብንማርም እገልሃለሁ። በሱ እንዴት እንታገላለን? ምንም አልታገልም። እኔ ሞታለሁ፣ አንተም ትታሰራለህ። ገረመው ጌታቸውን ማርገብ ጀመረ። በየነ ይህን ነገር ለምን እንደጠነሰሰ በደንብ አብራራለ። ጌታቸውም የብዙ ጊዜ ወዳጅነቱ ፊቱ ላይ መጣበትና ሽጉጡን ኪሱ ውስጥ ከተተ። ሁለቱ መነጋገር ጀመሩ። አንተን በእኔ አስገድሎ እስር ቤት እንድትገባ ለማድረግ ነው በማለት ገረመው ለጌታቸው አሳማኝ ማስረጃ አቀረበለት። ጌታቸው ገረመውን ምን ልበል አለ። ለማን? ለበየነ። ምኑ? ለምን አልገደልከውም ቢለኝስ? በካራቴ ገለዋለሁ በለው። ጌታቸው ለበየነ ሽጉጡን መለሰለት። አንድ ቀን በየነን አገኘሁት። ጓደኛችንን በልቼው ነበር አለ። እንዴ? እሱን ግደል ተብዬ። ለምንድን ነው? ኢሃፓ ነው፣ በጣም አስቸግሯል። በዚህ ብቻ ነው? ኢሃፓ እግር ኳስ ውስጥ በጣም አስቸግራለች። እነማን ናቸው? ሸዋንግዛው፣ ገረመው፣ ተስፋዬ፣ ሲራክ ዋናው ግን ገረመው ነው። ከዚያ ምን ሆነ? እግዚአብሔር አወጣኝ። ማን ነው ላንተ የነገረ? ስውር ኮሚቴ ውስጥ ያሉ ናቸው። እነማን ናቸው? የሁለቱን ስማቸውን ዘረዘረ። 2005 ዓመተ ምህረት ሰኔ መጀመሪያ አዲስ አበባ እኔና ደራሲው ገረመው በየነኮ ትላንት አውርቶ ነበር አልኩት። ምን ብሎ? በግድያው የተነሳ በጓደኛዬ ያስገድሎኝ ነበር። በጌታቸው አበበ? አሁን ተልእኮ ነበረው ይመስለኛል። ማን ነው የላከው? የላኩት ልከውታል። ጊዜውን ሲያስታውሰው ገረመው ይገረማል። ጌታቸው ሽጉጥ ይዞ አያውቅም ይቀማል እንጂ። በየነ ለጌታቸው ሐሜታ ነገር ነገረው። አንድ ቀን ቀጠረኝና ሽጉጥ ይዞ መጣ። ቢተኩስ ጥቂት ሰከንድ እስኪቀረኝ የማደርገው ጠፍቶኝ ነበር። ምንም አልተከላከልኩም። እንዲገለኝ ነገርኩት። ግን ከመተኮሱ በፊት በዚያች ቅጽበት በየነ እንዳታገለው አስረዳሁት። በየነን የላኩት ሰዎች ግድያው የፖለቲካ እንዳይሆን ጌታቸው እንዲፈጽም ነው ያደረጉት። እኔንም አስገድለው እሱን ወደ ወህኒ ለመላክ ነው። ጌታቸው ነገሩን ሳስረዳው ወዲያውኑ ነው ያመነው። ከዚያ በኋላ ጓደኝነታችን እንደ በፊቱ ቀጥሏል ይላል። ገረመውን ለግድያ የሚፈልግ ሌላም ሰው ነበር። መሳሪያ መኪና ውስጥ አርጎ ያስስ ነበር፣ ግን አልተገኘም። ሰው ያለቀኑ አይሞትም የሚባል የለ። ገረመው አሁን ሰላማዊ ሰው ሆኖ ሰፈሩ ይውላል። የአሰልጣኝነትና ታዛቢነት ኮርስ ወስዷል። ግን ወደ ስፖርቱ መጥቶ ለመስራት ምንም ፍላጎት የለውም። ከስፖርቱ ተጎድቼ ነው የወጣሁት በማለት ስሜቱ መጎዳቱን ይናገራል። ለኳስ ልዩ ፍቅር ነበረው። ተጫዋች በነበርኩበት ጊዜ ትሬኒንግ ሰርቼ እንኳን ስሜት አይወጣልኝም። ቤት ያልጋ ስር 20 ያህል ኳስ ስላለ እያወጣው ግቢ ውስጥ አንቀረቀባለሁ። እንደዚያም ሆኖ አይተረቸኝም ነበር ይላል። ገረመውና የሚወደውን ኳስ ማን ያስታርቃቸው ይሆን? ምዕራፍ 9 ታታሪው አሰልጣኝ። የከፍተኛው የእግር ኳስ ቡድን ጠንካራ ነው ባይባልም በውስጡ በያዛቸው ጥቂት ጎበዝ ተጫዋቾች ጥረት ጥሩ ውጤት ለማምጣት እየታገለ ነው። አሰልጣኙ በጣም ይደክማል፣ ይለፋል፣ ይፍጨረጨራል። የእሱ ችሎታ ማሰልጠን ብቻ ሳይሆን በዳኝነቱም ይሰራል። በሁለቱም ሙያ ኮርስ ወስዶ በከፍተኛ ውስጥ አገልግሎት ይሰጣል። ለተጫዋቾቹ በዳኝነት የሚፈጠረውንም ችግር እንዲቋቋሙ ያስተምራቸዋል። ሲያሰለጥን የሚያሰራውን ነገር ራሱ እያሳየ ነው። እድሜው ገብቶ የአቅም ጉዳይ ሆኖ ነው እንጂ በወጣትነቱ ጎበዝ ተጫዋች እንደሆነ ከኳስ አያያዙ ያስታውቃል። የዛሬውን አያርገውና በወጣትነቱ በክለብ ውስጥ ጎበዙ ተጫዋች ነበር። ባጥቂም ሆነ በአማካይ ስፍራ ለክለቡ ወሳኝ ተጫዋች ነበር። በጎል አግቢነቱም ይታወቃል። አሁን በሚያሰለጥንበት ሰዓትም ጎበዝ ተጫዋቾች እንዲሆኑ ቀርጾ ሊያወጣ ያዘጋጃቸው ልጆች አሉ። ተጫዋቾቹ ይወዱታል። በችሎታው ብቻ ሳይሆን በጠባዩም ምስጉን ነው። በጣም ከመቀራረባቸው የተነሳ የቤታቸውን ችግር ሁሉ ያዋዩታል። ለችግራቸውም ደራሽ ነው። እዚህ ቡድን ውስጥ ካሉት ተጫዋቾች በተለይ ሶስቱ ጎበዝ ናቸው። እነዚህን ወደ ትላልቅ ክለቦች ለማስገባት አሰልጣኙ ቡድን እያፈላለገላቸው ነው። አሰልጣኝ ማለት እንደዚህ ነው። ቡድኑን ለውጤት ማብቃትና ዋንጫ ማምጣት ብቻ ሳይሆን ተጫዋቾቹ ላይ ለፍቶ ወደ ትልቅ ደረጃ ማድረስ ነው። ይህም አሰልጣኝ እንዲህ አይነቱ ነገር ያስደስተዋል። ተጫዋቾቹን ሲመክር እረፍት አድርጉ፣ ራሳችሁን ጠብቁ፣ ዓላማ ይኖራችሁ ይላል። ልጆቹም የእሱን ምክርና ትዕዛዝ ተግባራዊ ለማድረግ ይጥራሉ። አሰልጣኙ በተለይ ከሶስቱ ተጫዋቾች አንደኛው ላይ ልዩ እይታ አለው። ልጁን ትኩር ብሎ ሲያየው የሆነ ነገር ድቅን ይልበታል፣ ግን ምን እንደሆነ ሊገባው አልቻለም። ነገር ግን ይህን ተጫዋች ከሁሉም በበለጠ እየለፋበት ነው። አሰልጣኙ ከሁሉም ተጫዋች ጋር ተግባብቶ ይሰራል። በሙያው ሰው ሁሉ ይወደዋል። እሱም ቢሆን ከሰው ጋር የመግባባቱ ነገር ተዋጥቶለታል። ከማንኛውም ነገር ይልቅ ሙያውን ይወዳል፣ ነፃነትም ይፈልጋል። ያሁኑ የህይወት መንገዱ አስደስቶታል፣ የትላንቱን ነገር ማስታወስ አይፈልግም። ሚዜው ከእስር ቤት ከተፈታ በኋላ ሰዎችን በጣም አይቀርብም። ጸብና ነገር አይመቸውም። በምንም ነገር መጋጨት አይወድም። ነገሮች ወደ ግጭት ከመሄዳቸው በፊት ያበርዳቸዋል። በዚህ የተነሳ ፈሪ የመሆን ስሜት እላዩ ላይ ይታይበታል። በወጣትነቱ ጊዜ ግን የዚህ ተቃራኒ ነበር። በኳስ ተጫዋችነቱ ሜዳ ላይ በሱ የተነሳ የሚቀሰቀሰው ነገር መረጃ የለውም። በመኢሰማ ውድድር ጊዜ ቡድን እየመራ እሱ በፈጠረው ረብሻ በፎርፌ ተሸናፊ ሆኗል። በተለያየ ጊዜ ለቡድኑ ዋንጫ ቢያስገኝም የሚታወቀውና ልዩ ምልክቱ በጥባጭነቱ ነው። በችሎታው ግን የተደነቀ ነው። በ1968 ዓ.ም ኢህአፓን ተቀላቀለ። ከስድስት ወር በኋላ በስልጠና የስፖርት ቡድን ውስጥ ተደለደለ። በ1969 ዓ.ም አካባቢ ኃላፊነቱን በሚገባ እያከናወነ ነው። በተለይ የድርጅቱ ጠላት ተብለው የተፈረጁትን እርምጃ በመውሰድና ሽፋን በመስጠት የተሰጠውን የሥራ ድርሻ ተወጥቷል። ለድርጅቱ የገቢ ምንጭ በሚል የአንበሳ ድርጅት ገንዘብ ሲዘረፍ በኦፕሬሽኑ ላይ ተሳትፏል። የመንግሥት መኪና እየጠለፈ ታርጋ በመቀየር ለድርጅቱ ሥራ አገልግሎት ሰጥቷል። በ1969 ዓመተ ምህረት መስከረም ወር ላይ ቢያዝም ከእስር ቤት አመለጠ። እሱን ያስያዘው የቀበሌው ሊቀመንበርና የመኢሶን ካድሬ የነበረው ግለሰብ ነው። ካድሬው እሱን ማስያዝ ብቻ ሳይሆን ጓደኞቹ ላይ ነፃ እርምጃ ሲወሰድባቸው ተሳትፏል። እሱም ቢሆን ከእስር ቢያመልጥም በተገኘበት እንዲገደል ተወስኗል። ጊዜው ነፃ እርምጃ የሚወሰድበት ጊዜ በመሆኑ ከተገኘ እንደማይቀርለት አውቋል። መታወቂያው ላይ ቢልልኝ ማን ደፍሮ ይላል። ይህ ስም ኢህአፓ ያወጣለት ነው። በመታወቂያው ላይ የቀበሌው ሊቀመንበር ፈርሟል። ፎቶው የሱ ነው። ሊቀመንበሩ ፎቶውንና መታወቂያውን ቢያይ በዚህ ስም መታወቂያ እንደማይሰጠው ያውቃል። የዚህ ፎቶ ባለቤት ስሙ ቢልልኝ እንዳልሆነ ሊቀመንበሩ በደንብ ስለሚረዳ ነው። ቢልልኝና ሊቀመንበሩ አብሮ አደግ ናቸው። ከሰፈር ውስጥ ጀምሮ ከፍ እስኪሉ አንድ ክለብ ውስጥ አብረው ይጫወቱ ነበር። ሊቀመንበሩ ትዳር በያዘ ጊዜ ሚዜው ቢልልኝ ነበር። የወቅቱ ፖለቲካ ሲፈጠር መስመራቸው ተለያየና ሊቀመንበሩ የመኢሶን ካድሬ ሆነ፣ ቢልልኝ ደግሞ ኢህአፓ ውስጥ ገባ። ሁለቱ ድርጅቶች ደግሞ ተጻራሪና ነፍጥ አንስቶ ለሞት የሚፈላለጉ ነበሩ። እነዚህን ጓደኛማሞች የድርጅታቸውን ዓላማ ለማስፈጸም በተቃራኒ ተሰልፈዋል። ፌደራላዊ መንግስት ነፃ እርምጃ ባወጀ ጊዜ በከተማ ውስጥ ተጋጣሚ የነበሩት ኢህአፓና መኢሶን ነበሩ። ሊቀመንበሩ በቀበሌው ውስጥ ያሉትን ወጣቶች ስለሚያውቃቸው እያሳደዳቸው ነው በመባሉ በሱ ላይ እርምጃ ይወሰድበት ተብሎ በኢህአፓ ተወስኗል። ሊቀመንበሩን በመግደል ስራ ውስጥ ቢልልኝ ተሳታፊ ሆኗል። እሱ በመልክ ስለሚታወቅ ራሱን የመቀየር ስራ እንዲያከናውን ተነግሮታል። ኮፍያ አድርጎ ጺሙን አሳድጓል። የተቀደደ ሱሪ አድርጓል። ያደፈ ነጠላ ለብሷል። ይሄ በሆነ በሶስተኛው ቀን ቢልልኝ ተብዬው ፒያሳ ከሌሎች የኢህአፓ አባላት ጋር መገደሉ ተነገረ። ቤተሰቦቹ ሬሳውን ማግኘት ባይችሉም ለቅሶ ተቀመጡ። ሊቀመንበሩና ሚስቱም መሄዱን አላመኑበትም። አብሮ አደግ ጓደኛቸው ስለሆነ ብቻ የሰፈሩ ሰው እንዳይቀየማቸውና እድርተኛም ስለሆኑ እንደነገሩ ቤታቸው ለቅሶ ደረሱ። በወቅቱ ብዙ ቦታ ለቅሶ የሚቀመጡ በሚነገራቸው መረጃ እንጂ ሬሳውን ሳያዩ ወይም ቢያዩም ማንነቱን በደንብ ሳያረጋግጡ ነበር። ቁፍለኛው መንገድ ዳር ቁጭ ብሎ የሚነምነው ሰውዬ አሳዛኝ ነው። የእግሩን ቁስል ያዩ እየዘገነናቸው ነው የሚያልፉት። መንገደኛው ቆሞ የእሱን እግር መመልከት በፍጹም አይፈልግም። ምጽዋት ቢጥሉለትም ጉዳቱን አይተው ከንፈራቸውን በመምጠጥ እያዘኑለት ነበር የሚሄዱት። ከጉልበቱ በታች ያለው እግሩ በነጭ ጨርቅ ተጠቅልሏል። ከጨርቁ ስር ደም እየወጣ ነው። በደሙ ዙሪያ ጅብላ ዘንቦች ከበው ግድያ እንደፈጸመ ተቀራምተውታል። ዘንቦቹን በጨርቅ ሲያባረራቸው ይነሱና እንደገና ግር ብለው መጥተው ስብሰባ እንደሚቀመጥ ቁስሉ ላይ ተፍረው ይታያሉ። በጥቅሉ አሳዛኝ ነው። ነገር ግን ጨርቁ ተከፍቶ ቢታይ እግሩ ላይ አንድም ጭረት አይገኝም። የከብት ጉበት አድርጎበት ያንን በነጭ ጨርቅ አስሮ ደሙ በስፋት ሲታይ ጉዳተኛ አስመስሎታል። እግሩን ዘርግቶ ስለተቀመጠ አላፊ አግዳሚው ቁስሉን እንጂ መልኩን አተኩሮ የሚመለከት ሰው አልነበረም። የአካባቢው ሰው እንኳ የተፈራቸውን ልጅ መለየት እስኪያቀታቸው ድረስ ቁስለኛው ቢልልኝ ተብየው ሸውዷቸዋል። አሮጌ ኮሮጆ በመያዝ አላፊ አግዳሚውን ጣል ጣል አርጉልኝ እያለ ቢጠይቅም የምጽዋት ገንዘብ ለሱ ምንም አይደለም። እሱም ይጠብቀው ካድሬውን ነው። ኮሮጆው ውስጥ ብርና ሽጉጥ አለ። አንዳንድ ጊዜ ከቦታው ተነስቶ ወደ ሌላ አቅጣጫ ሲጓዝ ደንበኛ ጉዳተኛ ይመስላል። ዱላ ይዝና እያነከሰ ይሄዳል። ያደረገው በረባሶ ነው። በሊቀመንበሩ ቤት አካባቢ መውጫ መግቢያውን እያየ ይጠብቃል። ግድያውን ከሱ ጋር የሚፈጽሙት ልጆች ካሉበት አካባቢ ሆነው ምልክት ይሰጣቸዋል። ተፈላጊው በሌላ አቅጣጫ ከሄደ ጓደኞቹ ይጨርሱታል። አሁን ትልቁ ችግር ለብቻው ያለመገኘቱ ነው። የተወሰነ ጊዜ የሊቀመንበሩን መግቢያና መውጫ ሰዓት አጥንተዋል። በቅርብ የሚያውቀው ቢልልኝ ባገኘው ቁጥር ቶሎ እርምጃ ሊወስድበት ይፈልጋል። ቁም ነገሩ ሊቀመንበሩ መገደሉ ብቻ አይደለም፣ ከሞተም በሱ እጅ መሆን እንዳለበት አምኗል። ቢልልኝ ለመግደል ተቻኩሏል። ሆኖም ባለፉት ጊዜያት ግን የሆነ ነገር አግዶታል። ሊቀመንበሩ ጠዋት ከቤቱ የሚወጣው ከሚስቱ ጋር ነው። እርጉዝና የደረሰች በመሆኑ ድርጅቱ ይህን አይነት ግድያ ስለማይፈቅድ ከሷ እስኪገነጠል ይጠብቃል። ከሰባት ዓመት በፊት ሲጋቡ ብልልኝ ለሊቀመንበሩ ሚዜ ከመሆኑም ሌላ ከሷ ጋርም አብሮ አደግ ነው። አንድ ላይ ነበር የሚማሩት። እንደ እህቱ ነው የሚያያት። እርጉዝ ባትሆንም እሷን መግደል አይፈልግም። ፖለቲካ ውስጥ እንደሌለችበትም ያውቃል። ጠዋት አብረው በተጓዙ ጊዜ እሱ ወደ ቀበሌ ሲገባ እሷ ወደ ስራዋ ትሄዳለች። ስለዚህ ከሷን እስክሎ ለመግደል አመቺ ሁኔታ አልተፈጠረም። ከቀበሌ የሚመጣውም ከሌሎች የጥበቃ አባላት ጋር ስለሆነ ግድያውን ለመፈጸም አስቸጋሪ ሆነ። ወደ ቤት ሲመለስም ከጥበቃዎቹ ጋር አብሮ በመጓዝ ነው። በጥብቅ የሚፈለጉ ቀንደኛ የኢሃፓ አባላት በሚል በየግድግዳውና አጥሩ ላይ ፎቶአቸው ተለጥፏል። ከነዚህ ሰዎች አንዱ ቢልልኝ ነው። ፒያሳ መሞቱ ተነግሯል። ለቅሶም ተደርሷል። ግን ማረጋገጫ ስላላገኙ ቀንደኛ ተፈላጊ በሚል ፎቶው ተለጥፏል። የሰፈሩ ሰው በሁኔታው ተገርሟል። የሞተ ሰው ከመቼ ወዲህ ነው ተፈላጊ የሚባለው ማለት ጀመረ። ለማኙ ዞር ብሎ በግድግዳው ላይ የተለጠፉትን ፎቶ ሲያየው ከተፈላጊዎቹ መሃል አንዱ ነው። ይህ ፎቶ ከየት እንደተወሰደ አውቋል። በጓደኝነታቸው ጊዜ ለሊቀመንበሩ ለማስታወሻ የሰጠው ፎቶ ነው። በእርግጥ የሊቀመንበሩ ፎቶ እሱም ጋር ነበር። ጓደኛ ስለነበሩ ፎቶ ተለዋውጠዋል። አሁን ግን የእሱ ፎቶ ለግድያ ተለጥፏል። ፎቶውን የለጠፉት የቀበሌው አሳሾችና ሊገለው የሚፈልገው ሊቀመንበሩን ሳይቀር አላስተዋሉም እንጂ በቀን በቀን አጠገቡ እያለፉ ነው። ወይ ምጽዋት አልሰጡት ወይ አውቀው አልገደሉት። ለሁለት ሳምንት አመቺ ሁኔታ ሳያገኝ ሟችንና ገዳይ እየተላለፉ ቆዩ። አንድ ቀን ግን ቢልልኝ አመቺ ሁኔታ አገኘ። እሁድ ቀን ከሰዓት በኋላ ሊቀመንበሩ ለብቻው ሲወጣ አገኘው። ያየው ከርቀት ነው። ከኮረቆንች መንገድ ወጥቶ ገና መጓዝ እንደጀመረ መታጠፊያው ጋር ያለው ለማኝ ኮሮጆ ውስጥ እጁን አስገብቶ መሳሪያውን አወጣ። አጠገቡ ሊደርስ ሲል ከላዩ ላይ ያለውን ነጠላ ጥሎ ሽጉጡን ደገነበት። በፍጥነት መተኮስ ጀመረ። ሰዎች ከርቀት ስለመጡበት በደንብ ሳይጨርሰው ጥሎ ሄደ። ቢልልኝ ሊቀመንበሩን ገና እንዳገኘው ሲደግንበት ስሙን ጠርቶ ልትገለኝ ነው ሲለው አንተም ፎቶዬን ለጥፈ ለግድያ እየፈለከኝ ነው ብሎ ነው የተቆጣበት። የተባባሉትን ባይደማመጡ አንደኛው ለመግደል ሌላኛው ለማምለጥ መፍጠን ነበረባቸው። በአካባቢው የደረሱት ሰዎች ሊይዙ ቢሞክሩም በቅርብ ያሉት ጓደኞቹ ተኩስ መክፈት ስለጀመሩ አምልጠዋቸው ሄዱ። በተተኮሰበት በነጋታው ሊቀመንበሩ ሞተ። ይገለው ሲደቅንበት አንተ ከየት መጣ ሲለው እንዳወቀው ገምቷል። ማንነቱን ስላወቀ ከመሞቱ በፊት እሱ መሆኑን ለሰዎች ሊነግር ይችላል። ቢልልኝ ይህን አውቀው ሊቀመንበሩ የሰባትና አራት ዓመት ልጅ አለው። በቅርቡ ደግሞ ሚስቱ ሌላ ልጅ ትገላገላለች። ሕፃናቶቹ ነፍስ ባያውቁም አባታቸው በሰው እጅ መገደሉን ይሰማሉ። ለቢልልኝ ሰዎች ሰሙ አልሰሙ ምንም ማለት አይደለም። የእሱ የመጀመሪያ ዓላማ የድርጅቱን ተልእኮ ማስፈጸም ነው። ሊቀመንበሩም ቢሆን ወታደራዊ መንግስት ያዘዘውን ነጻ እርምጃ እያፈጸመ ነበር። አሸናፊ ይገላል፣ ተሸናፊ ይሞታል። ስለዚህ ይህ ነገር ለቢልልኝ ምንም አያስጨንቀውም። መኢሶን መንግስትን ወግኖ እኛን እያጠቃንና እያሳደደን ነው በሚል ኢሃፓ በእነሱ ላይ እርምጃ መውሰዱን ተያይዞታል። የቢልልኝም እምነትና ሐሳብ ይኸው ነው። እናም አንድ ቀን ሊገሉት ይችላሉ። ከመሞቱ በፊት እሱ መግደል አለበት። የድርጅቱና የኔ ጠላቶች የሚላቸውን በደፈጣ ያጠቃል። ቢልልኝ ሊቀመንበሩን ከገደለ በኋላ አካባቢውን ቀይሮ የድርጅቱን ትዕዛዝ ማስፈጸም ጀመረ። ነገር ግን 1970 ዓመተ ምህረት መጨረሻ በግድያና በዝርፊያ ተከሶ ከርቸሌ ወረደ። የእስር ጊዜውን ባይጨርስም በመንግስት ለውጥ ተፈታ። ከርቸሌ ውስጥ ኳስ መጫወቱን አልተወም። የዳኝነት ኮርስም የወሰደው እዚያው ነው። ከእስር እንደተፈታ የአሰልጣኝነት ሰርተፍኬት ስለያዘ የቀበሌውን ቡድን ማሰልጠን ጀመረ። ከዚያም ለከፍተኛ ክለብ ታጨ። ቀበሌው ቡድን ጥሩ ስለሆነ ነው ወደ ላይ ያሳደጉት። ቢልልኝ ተስማምቶና ተግባብቶ ስራውን በሚገባ ያከናውናል። የእሱ ዓላማ ከታች ያሳደጋቸውን ተጫዋቾች ለፍቶባቸው ወደ ታላላቅ ክለቦች ማስገባትና ታዋቂ ተጫዋቾች እንዲሆኑ ማድረግ ነው። እዚህ ቡድን ውስጥ ሶስት ተጫዋቾች ላይ ተስፋ ጥሎባቸዋል። ሶስቱም ከአንድ ቀበሌ የመጡ ናቸው። ትሬኒንግ ወይም ጨዋታ በሌለ ጊዜ ይቀጥራቸውና አብረው ሻይ ይጠጣሉ። ይመክራቸዋል። አዲስ አበባ ስቴዲየም ገብተው የታላላቅ ቡድኖችን ጨዋታ አብረው ያያሉ። ከጎበዝ ተጫዋቾች ምን መማር እንዳለባቸው ይነግራቸዋል። የሜዳ መግቢያ የሚከፍልላቸውም እሱ ነው። በደንብ ስለሚንከባከባቸው እነሱ የልፋቱን ውጤት ማሳየት ትልቅ ተስፋ ሰንቀዋል። እንደ አሰልጣኝ ብቻ ሳይሆን እንደ ታላቅ ወንድማቸው ነው የሚያዩት። አልፎ አልፎ በግል እየቀጠረ ብዙ ምክር ይሰጣቸዋል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።